ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የቀድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ አሰምተን በመጨረሻም ተስፋ የዘለቀ 121ኛውን ዓመት የአድዋ በዓል በሚመለከት በድምጽ ያስተላለፉልንን አቅርበን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሐሙስ የካቲት 30 ቀን በአሜሪካ ምክር ቤት የኢትዮጵያን ሁኔታ በሚመለከት የተለያዩ ባለሙያዎች ምስክርነት የሰጡበት ስብሰባ ተካሂዷል። ስብሰባውን ያዘጋጀው አካል መሪ ባደረጉት የመግቢያ ንግግር ኢትዮጵያ በአሁኑ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል መሆኗን አስታውሰው አገዛዙ በሚከተለው ፖሊሲ በአገሪቱ ውስጥ ከፍተኛ ተቃውሞ መኖሩንና ተቃውሞውን ለማስቆም የአፈና እርምጃ መውሰዱን ጠቁመዋል። 10,000 የሚሆኑ ቢለቀቁም በብዙ ሺህ የሚቆጠሩ ዜጎች በእስር ቤት መሆናቸውን፣ የተቃዋሚ ድርጅቶች አባላትና መሪዎች መታሰራቸውንና ያለ ፍርድ እየተጓሉ መሆናቸውን በአጠቃላይም የፖለቲካው ምህዳር እየጠበበ መምጣቱን ገልጸዋል። በቅርቡ ስልጣኑን የለቀቀው የአሜሪካ አስተዳደር ጋር በተደረገ የግል ውይይት ያገዛዙ ተወካዮች ድክመታቸውን ቢያምኑም ወያኔ ራሱን የሚያይበት መነጽር ሌላው ዓለም ከሚያይበት የተለየ ነው በማለት የስብሰባ ችግሮችን ለመፈለግ አስተዋጽኦ ይኖረዋል ብለዋል። በተከታታይ ምስክርነታቸውን የሰጡት ባለሙያዎች ለኢትዮጵያ ሁኔታ ዝርዝር ያሉ መረጃዎችንና ትንታኔዎችን አቅርበዋል። ከቀረቡት መካከል በኢትዮጵያ አፈናውና ጭቆናው በጋድ እየተካሄደ ያለ የአሜሪካ መንግስት ባለስልጣኖች አይናቸውን በመጨፈን ሁኔታውን ለማየት ያልፈቀዱ መሆናቸውን፣ የወያኔን አገዛዝ ከሚረዱት መካከል የአሜሪካ መንግስት ከፍተኛ ድርሻ ያለውና ጫና ለማድረግ ብቃት ያለው መሆኑንና የፖለቲካ እስረኞች ያለ ቅድመ ሁኔታ በአስቸኳይ መፈታት እንዳለባቸው በመተንተን ገለጻ አድርገዋል። የወያኔ አገዛዝ ከአናሳ ጎሳ የተውጣጣ ጨካኝ ቡድን መሆኑ የተገለጸ ሲሆን በውስጣዊ ክፍፍልም እየተዳከመ መምጣቱንም በአንዳንዶቹ ተጠቅሷል። በብአዴንና በወያኔ አመራር አባላት መካከል ውጥረት መፈጠሩን ሁኔታውን በቅርበት የሚከታተሉ ምንጮች ገለጹ። ከሁለት ሳምንት በፊት የትግራይ ክልል ፕሬዝዳንት አባይ ወልዱና የሱዳኑ የግዳሪፍ ግዛት አስተዳዳሪ በመቀሌ ስለወሰን መካለል ጉዳይ ባደረጉት ስምምነት ላይ የብአዴን አመራር አባላት ያልተሳተፉ መሆናቸው ታውቋል። ይህም በሁለቱ መካከል ያለውን ውጥረት አባብሶታል ተብሏል።
የጃፓን ጠቅላይ ሚኒስትር ሺንዞ አቤ በቅርቡ በሰጡት መግለጫ በጸጥታ ማስከበር ተግባር ላይ በደቡብ ሱዳን የተሰማሩ የጃፓን ወታደሮች በቅርቡ ከሀገሪቱ የሚወጡ መሆናቸውን ተናግረዋል። ውሳኔው መሰረት ያደረገው በሀገሪቱ ውስጥ ያለው ጸጥታ በመባባሱ ሳይሆን አገሪቱ በአዲስ መልክ የሀገር ግንባታ ስራ እየሰራች በመሆኑ ነው ብለዋል። የጃፓን ወታደሮች በደቡብ ሱዳን የተሰማሩት ባለፈው ህዳር ወር 2009 ዓመተ ምህረት መሆኑ ይታወቃል። በደቡብ ሱዳን በመሰራጨት ላይ ያለው የኮሌራ በሽታን ማላካል በሚባለው የደቡብ ሱዳን ሁለተኛ ትልቅ ከተማ የደረሰ መሆኑን የተባበሩት መንግስታት ድርጅት ባለስልጣኖች አስታውቀዋል። በአሁን ወቅት በመላው የደቡብ ሱዳን ከ50 ሺህ በላይ የሆኑ ዜጎች በበሽታው የተለከፉ ሲሆን በርከት ያሉት እየሞቱ መሆናቸውም ይነገራል። በተባበሩት መንግስታት ድርጅት መርጃ አማካይነት በአሁን ወቅት 14 የደቡብ ሱዳን ወረዳዎች በበሽታው መለከፋቸውና ካለፈው ዓመት ሰኔ ወር ጀምሮ 137 ሰዎች በበሽታው የሞቱ መሆኑም ታውቋል። መንግስት ለድሆች ለሚያደርገው ድጎማ ሊቋረጥ ይችላል የሚል ስጋት በማሳደሩ በደቡብ አፍሪካ በብዙ ሺህ የሚቆጠሩ ሰዎች የተቃውሞ ሰልፍ ያካሄዱ መሆናቸው ታወቀ። ሰልፉ የተደራጀው በተቃዋሚ ፓርቲ አስተባባሪነት ሲሆን ለ17 ሚሊዮን ድሃ ዜጎች ሊሰጥ የቆየው ድጎማ እንዳይቋረጥ በመጠየቅ ነው። ድጎማውን በስራ ላይ ለማዋል ኃላፊነት ተሰጥቶት የነበረው ኩባንያ ኮንትራቱ በማለቁና መንግስት አዲስ ኩባንያ ያልመደበ በመሆኑ ከዚህ ወር መጨረሻ ጀምሮ የሚደረገው ድጎማ ይቋረጣል የሚል ስጋት አለ። ከደቡብ አፍሪካ ህዝብ 1/3 ድጎማ የሚያገኝ ሲሆን በአመት 10.6 ቢሊዮን ዶላር ወጪ ይሆናል ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ።
Rego bozina, rego bozina, rego bozina, rego bozina. ቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ የዚህ ጽሑፍ ማዕከላዊ ተልእኮ በተለያዩ የታሪክ ዘመናት የሀገራችንን ህልውናና የህዝቦቿን አንድነት ለመጠበቅ የተከፈሉ መስዋዕቶችን መዘከር ነው። የወያኔ ግፈኛና ዘረኛ ቡድን ኢትዮጵያንና ህዝቦቿን እስከቻለ ረግጦ ለመግዛት ባልቻለበት ሁኔታም በታትኖ ለመሄድ ካለው ሰፊ እቅድ አንደኛው የአርበኞችን ታሪክ ማርከስ ባልሆኑትና ባልዋሉበት ወንጀል ሀውልታቸውን ማስነቀል በባዳን ድጋፍ ስልጣን ከያዙበት ዕለት ጀምሮ ተቀዳሚ ተግባሩ አድርጎ የያዘ ጉዳይ ነው። ወያኔ ይህን መሰል እኩይ ተግባር የሚፈጽመው ካለ ምክንያት አይደለም። በዋናነት ወጣቱ ትውልድ ስለ ሀገሩም ሆነ የህዝብ ታሪክ እንዳያውቅ፣ የኢትዮጵያ ህዝብ በዘርና በጎሳ ተከፋፍሎ ለሱ የግፍ አገዛዝ እንዲመቻችና እርስ በራሱ እንዲጠላላ እንዲናቆር ዘመናት የህዝብ መተሳሰር ባህላዊና ታሪካዊ ግንኙነት እንዲቋረጥ ለማድረግ ጭምር ነው። የወያኔም ህገ መንግስት ተብየው ይህንኑ ለማሟላት የተጻፈ ሰነድ ነው። የወያኔ የትምህርት ስርዓት፣ የኢኮኖሚው ይዘትና የአቅርቦት ስርጭቱ ወዘተ ሁሉ የራሴ ጎሳ በሚላቸውና በራሱ በወያኔ መያዛቸው ይህንኑ እርኩስ አላማውን ለማሟላትና በመጨረሻም ሀገሪቷን በታትኖ ለመንጎድ ካለው እቅድ ጋር አጥብቆ የተሳሰረ በመሆኑ ነው። ይህንን ሁሉ አካተን በማየት ነው ወያኔን ኢህአዴግ ወይም የኢትዮጵያ መንግስት ብሎ መጥራት ውግዝ መሆን አለበት የምንለው። ኢህአዴግ የሚሉት ነገር በእውን የለም። ያሉት ከየቤሩት ወስደው ለወያኔ የገቡ ሆድ አደር ግለሰቦች ናቸው። ባይኖርም ወያኔ ከራሱ ብሔር ሰው በመተካት አሊያም ከኤርትራ በማስመጣት የኦሮሞ፣ የአማራ፣ የሶማሌ ወዘተ የስም ቅጽል እየለጠፈ ኢህአዴግ ማለቱን አይተውም። ወያኔ ጠባብ፣ ዘረኛና ጎጠኛ፣ ጸረ መብትና ጸረ ኢትዮጵያ፣ ኢዲሞክራሲያዊና ኢሰብአዊ፣ የባዕድ ተልእኮ የተሸከመ ወራዳና አምባገነናዊ ቡድን ነው። ከ23 የመከራና የስቃይ ዘመን ተመክሮ በላይ የወያኔን ማንነት ለኢትዮጵያ ህዝብ የሚያሳውቅ የለም። ወያኔ በስህተት እንኳ እውነት የማይናገር ተናግሮም የማያቅ ስለሆነም ወያኔን የለየለት ውሸታምና ቅሌታም ብሎ መጥራት የሐቀኝነት መግለጫ መሆኑ መታወቅ አለበት። ወያኔ ኢሰብአዊና አፋኝ ገዳይ ቡድንም ነው። ሌላ ባህሪ ሊሰጠው አይችልም። ያ በወያኔ በእጽመረስኩት አደነዘዝኩት በአንድና አምስት በአንድለ ሰባት ቆላልፌ አንበረከኩት ያለው ኢትዮጵያዊ ወጣት ወያኔ በሊቢያ፣ በየመን፣ በደቡብ አፍሪካና በየአረብ ሀገሩ እንዲሁም በባህር ባስጨረሳቸው ወገኖቹ እልቂት ዳግም ህዝብን ለማኖለል ሰልፍ ሲጠራ ወጣቱ ግልብጥ ብሎ በመውጣት ወያኔ ሌባ ነው፣ የችግራችን መሰረት ወያኔ ነው፣ የስደትና የእልቂት ባለቤት ወያኔ ራሱ ነው እያለ አሳፍሮታል። ይህን መሰል የእንቢተኝነት ትግል መበራከትና አገር አቀፋዊ ይዘትም ሊኖረው የሚገባ ነው። ኢህአፓ ወያኔን በጽሑፍም ሆነ በቃል የኢትዮጵያ መንግስት ብሎ የማይጠራው ከተራ ጥላቻ በመነሳት አይደለም። በቀደመው የዓለም ታሪክም ይሁን ዛሬም በማንኛውም አገር መንግስት ሊያሰኝ የሚያስችለውን መሰረታዊ መስፈርት ወያኔ ስለማያሟላ እንጂ። አንድ ሀገር በነገስታት፣ በአምባገነን፣ በናዚስት፣ በፋሺስት፣ በዲሞክራቲክ ስርዓት ወዘተ ስር ይተዳደር መንግስት የሚለው የሁሉም መጠሪያ ስም ሆኖ አገልግሏል። ይህ የሆነው መንግስት የሚለው መጠሪያ የጋራ የሆነ ባህሪና ተግባርም ስላለው ነው። ይህ መንግስት የሚለው መጠሪያ የሚሰጠው ግን የመንግስት ተቀዳሚ ተግባርና ተልእኮ ህዝብን አስተባብሮና ሀገራዊ የጦር ኃይል መስርቶ የአገሩን ዳር ድንበር መጠበቅ ተቀዳሚ ኃላፊነቱ መሆኑን የሚቀበል ከሆነ ብቻ ነው። ጨቋኝም ይሁን ዴሞክራት፣ አምባገነንም ይሁን ፋሺስት መንግስት የሚባለው ይህንን ኃላፊነቱን የሚያከብር ከሆነ ብቻ ነው። እስከዛሬ የተካሄዱ ጦርነቶች በአብዛኛው ይህንን ለማሟላት የተካሄዱ ጦርነቶች ናቸው። የበለጠ ኃይልና አቅም የገነባው አገር ከራሱ ድንበር አልፎም ሌሎች ክፍሎችን አልያዘም ማለት ግን አይደለም። የራሱን አገር ቆርጦ ለአጎራባች አገር የሰጠ የራሱ ፈቅዶ ፈርሞ የአገሩን ክፍል ካለምንም ቅድመ ሁኔታ ያስገነጠለና የባህር መውጫ ያሳጣ አርሶ አደሩን እያስለቀቀና እያባረረ ለባዕዳንና ለኢትዮጵያ የታሪክ ጠላቶች መሬትን የቸረቸረ ወዘተ አረስንቱ በዓለም ታሪክ ካለ ወያኔ አይታወቅም አልተሰማም። የጀርመኑ ሂትለር የሁለተኛውን የዓለም ጦርነት የቆሰቆሰው በአንደኛው የዓለም ጦርነት በጀርመን መሸነፍ የተወሰዱትን ግዛቶች ለማስመለስ ነበር። ሌሎች ተጨማሪ ምክንያቶች አልነበሩም ማለት ግን አይደለም። የጀርመን ናዚስት ፓርቲ መሪ አዶልፍ ሂትለር ለስልጣን የበቃው በጊዜው በነበረው የሶሻሊስት ፓርቲ በአባልነት ኖሮ ስልጣን የተረከበው በዴሞክራቲክ ምርጫ ነው። እንደ ጎጠኛ ወያኔ ካለ ምርጫና የባዕዳን አገሮች ተልእኮም ተሸክሞ አልነበረም። ፋሺስት ጣሊያንም ኢትዮጵያን የወረረችው ከአርባ ዓመት በፊት አድዋ ላይ ድል መመታቷን ለመቀበልና የቅኝ ግዛት ማስፋፋት ህልሟን ለማሟላትም ነበር። ጣሊያን በሙሶሎኒ መሪነት ለአምስት ዓመት ኢትዮጵያን ስትገዛ የኦርቶዶክስ ሃይማኖትንና አማራውን ማዳከምና አጣቦ ማጥፋት የእስልምና እምነት ተከታይ ኢትዮጵያውያንን ከኦርቶዶክስ እምነት ተከታይ ኢትዮጵያውያን መከፋፈልና ማናቆር፣ አገሪቷን በጎጥ በጎሳ መከፋፈል፣ የአርበኞችን ታሪክ ማንቋሸሽና ጥላሸት መቀባት፣ የታሪክ ቅርሶችን መመዝበርና ታሪካዊ ሐውልቶችን መንቀልና ማፈራረስ፣ የተቻሉትን ወደ ሀገሯ ማጓጓዝ ወዘተ እነዚህን ድርጊቶች አካሂዳለች። ወያኔም ስልጣን ከያዘበት ዕለት ጀምሮ ይህንን እያደረገ ነው። የወያኔ ቀደምት ድርሳነ ሚካኤል የፋሽስቱ ጣሊያን ዓላማ ነው ማለት የሚያስችለው ለዚህም ነው። የወያኔን የ1967 ዓመተ ምህረት ማኒፌስቶ ያነበበና ከዚህ ጋር ያገናዘበ ሁሉ የፋሽስት ጣሊያን ተግባር ምኞት ፎቶኮፒ መሆኑን በቀላሉ ሊገነዘበው ይችላል። አሁንም በድጋሚ ግንዛቤ ማግኘት ያለበት ትልቁ ቁም ነገር የመንግስት ትልቁ ተግባር ምን መሆን አለበት የሚለው ነው። በምንም አይነት የፖለቲካ ስርዓት ውስጥ ቢኖር የመንግስት ኃላፊነት በሄራዊ ጦር መስርቶ ህዝብን አስተባብሮ በመምራት የሀገርን ዳር ድንበር መጠበቅ ነው። ይህንን ተቀዳሚ ተግባር የማያሟላ አፋኝና ዘረኛ ቡድንን መንግስት ብሎ መጥላት በራስና በሀገር መሳለቅ ነው። የሩሲያው ጆሴፍ ስታሊን በሁለተኛው የዓለም ጦርነት በጀርመኑ የሂትለር ጦር 3 ወር ሙሉ ሴንት ፒትስበርግ በኋላም ሌኒንግራድ በመባል የሚታወቀው ትልቅ ከተማ ተከቦ የቦምብ ውርጅብኝ እየወረደበት ሳለ ስታሊን ሴንት ፒትስበርግን እየተከላከለ ላለው ጦር ባስተላለፈው ታሪካዊ መልእክት እንዲህ ብሎ ነበር። ጠላት አገራችን ውስጥ እስካለ ድረስ ያጠቃናል፣ ይህን ጥቃት መከላከልም መስዋዕትነት ጠያቂ ነው። ይህን መስዋዕትነት መክፈልም ተገቢና ግዴታችንም ይሆናል። ዋና ተልኳችን ግን ጠላትን ጠራርጎ በማስወጣት የሶቪየት ህብረትን ዳር ድንበር ማስከበር ነው። የሶቪየት ቀዩ ጦርና የሶቪየት አርበኞች ይህንን ሀገራዊ ግዴታ እንወጣዋለን። ለዚህ መሆንም ዝግጅት ላይ ነን። በዚህ ብቻ ማንወሰንም፣ ምንጩ ድረስ ሄደን እናደርቀዋለን ብሏል። ጆሴፍ ስታሊን ይህንን ንግግር ካደረገ ከአምስት ወር ተኩል በኋላ የሁለተኛው የዓለም ጦርነት አሸናፊ የተወሰነበት የስታሊን ግራድ ጦርነት ተካሄደ። ያ በትዕቢት ወጥሮ የነበረው የሂትለር ጦር እንደ ቆሎ ረገፈ። ከ400,000 ያላነሰ የጀርመን ወራሪ ጦር ተማረከ። በሁለተኛው ዓለም ጦርነት በአጠቃላይ 22 ሚሊዮን የሶቪየት ህብረት ዜጎች ለሀገራቸው ህልውና መስዋዕት ሆኑ። የሚያስከብር መስዋዕትነት፣ የሚያኮራ ታሪክ። በየዓመቱ ሜይ 10 የሚከበረው የዚህ መስዋዕትነት ያስገኘው ድል ነው። የድል ለሶቪየት ህብረት ዜጎች ብቻ ሳይሆን የሰውን ልጅ አጠቃሎ ከናዚዎችና ከፋሺስቶች የገላገለ ክቡር መስዋዕትነትም ነበር። የሀገራችንን ዳር ድንበር ለማስከበር ከፍተኛውን መስዋዕትነት የከፈሉ ብርቅዬ የአድዋ ጀግኖችና ሰፊው የኢትዮጵያ ህዝብ የተጋድሎ ታሪክ የሶቪየት ህብረት ህዝብ በሁለተኛው የዓለም ጦርነት ካደረገው ተጋድሎ ጋር ቀጥተኛ ተመሳሳይነት ያለው ነው። ለኢትዮጵያ ዳር ድንበር መከበር ከፋሺስት የጣሊያን ጦር ጋር በጎራዴና በካራ ጭምር ተዋድቀው ጠቅላላ ጥቁር አፍሪካን ያኮሩ በቀኝ ግዛት ቀንበር ስር የሚሰቃዩትን ሁሉ የትግል መንፈስ ያነሳሱ በሰሜን አሜሪካ በጭቆናና በባርነት ቀንበር ስር ተቀይደው ለሚኖሩ ጥቁሮች መውጫ መንገድን የጠቆሙ የአድዋ ጦርነት ጀግኖች አርበኞቻችን ናቸው። የኢትዮጵያ ህዝብና የሀገሪቱ አርበኞች በአድዋ ብቻ ሳይሆን በማይጨው፣ በወልወል፣ በውጫሌ አረስንቱ ስንቱ ለሀገራችን ህልውናና ለዳር ድንበሯ መከበር ከፍተኛውን መስዋዕትነት ከፍለው የሚያኮራና የማያወላዳ የጀግንነት ታሪክ አውርሰውን አልፈዋል። የኢትዮጵያን አርበኞች የብሔር ስብጥር እንኳን ስናይ የህዝባችንን የዘመናት ሁለገብ ትስስርና ለሀገሩ ዳር ድንበር መከበር ቀናዊ መሆኑን ገላጭ ነው። የባዕዳን ተልእኮ ተሸካሚው ጠባብና ዘረኛ የወያኔ ጸረ ኢትዮጵያዊ ቡድን እንዳሻው ሊያደርገው የማይችለው መሆኑንም የሚመሰክር ነው። እስቲ የጥቂቶቹን ጀግኖቻችንን ታሪክ በማውሳት እንጀምር። አንደኛ ደጃዝማች ባልቻ ሰፎ አባ ነፍሶ። ባልቻ ወይም አባ ነፍሶ ከገበሬ ቤተሰብ የተወለዱ እንቁ የኢትዮጵያ ጀግና ነበሩ። ባልቻ ከኦሮሞና ጉራጌ ቤተሰብ የተወለዱ ሲሆኑ ለኢትዮጵያ ሉዓላዊነት እስከ መጨረሻ ትንፋሻቸው የተዋደቁ ታላቅ የአስተዳደር ሰውና ብርቅዬ አርበኛም ነበሩ። የአጼ ምኒልክ ዘመነ መሳፍንት እንዲያበቃና የአካባቢ አገዛዞች ከስመው ኢትዮጵያን እንደ አንድ አገር ለማዋቀር የኢትዮጵያን አንድነት ለማስገኘት በዘመቱበት ወቅት ባልቻ በልጅነታቸው በጦር መሃል ተጎርተው በመገኘታቸው አጼ ምኒልክ ከጦሩ አውድማ አስወጥተው ሊያሳድጓቸው ወደ አዲስ አበባ እንዳመጧቸው ታሪክ ይዘክራል። ባልቻ ከአስራ ሁለት ዓመት ዕድሜያቸው ጀምረው ያደጉት የኖሩትና ትምህርት የቀሰሙት አዲስ አበባ በሚገኘው በታላቁ የአጼ ምኒልክ ቤተመንግስት ነው። እዚያው ቤተመንግስት በነበሩ ጊዜ ከአብሮ አደጎቻቸው ጋር የግዕዝ፣ የቅኔና የአማርኛ ቋንቋ ትምህርታቸውን አጠናቀው ለወታደራዊ ትምህርት ባሳዩት ፍላጎትና ተሰጦ በወቅቱ ይሰጥ በነበረው የፈረስ ግልቢያ፣ የጉክስ ጨዋታ፣ የተኩስና የልዩ ልዩ መሳሪያዎች ልምምድ እንዲወስዱ ተደረጉ። የነዚህን ክፍለ ትምህርት ካጠናቀቁ በኋላም የሚኒሊክ የጦር አበጋዞች ውስጥ ተመድበው የጦር ስልትና አመራር እንዲገበዩ ተደርገው ከንጉሠ ነገሥቱ የቅርብ የጦር ረዳቶች ጋር ሆነው አገልግሎት መስጠት ጀመሩ። ባልቻ የቤተ መንግሥት ጥበቃ ክፍል ውስጥ ሆነው የጥይትና የልዩ ልዩ መሳሪያዎች ማከማቻና ማሰማሪያ ኃላፊነትን በመቀበል የጠመንጃ፣ የመትረየስ፣ የትናንሽና የትላልቅ የመድፍ አይነቶችን የተኩስ አቅም በማደላደል የጦር ዝግጅት ልምምድም ያከናወኑ እንደነበር መዝገብ አስፍሮታል። በአድዋ ጦር ወቅት ባልቻ አጼ ምኒልክንና እቴጌ ጣይቱን አጅበው ወደ ጦር ቦታ የሄዱትና በቦታው ድንቅ የሚባል የጀግና ሥራ ሰርተው ከንጉሠ ነገሥቱና እቴጌይቱ ጋር በድል አድራጊነት ወደ አዲስ አበባ ከተመለሱት ታላላቅ አርበኞች አንዱ ናቸው። በአድዋ ጦርነት ጀግናው ፊታውራሪ ገበየው ዳጫ ከሌሎች አርበኞች ጋር የጣላልን ጦር ሰፈር አፈራርሰውና ማርከው እዚያው ሲሰው፣ የገበየው መድፍ አስተኳሽ ዋና ሥራ እዚያው ስፍራው ላይ በኃላፊነት እንዲረከቡና እንዲያስተናግዱ የተመረጡ የጦር መሪ ባልቻ ነበሩ። በዚህም የተግባር ስምሪታቸው የጣሊያንን ሰራዊት መድፎች ተራ በተራ ከማውደሙ ሌላ ከፍ ያለ የአመራር ብቃት በማሳየታቸው ሹመት ከማግኘታቸው በተጨማሪ አንድ አወዳሽ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ብሎ እንደተቀኘላቸው በሰፊው የሚታወስ የታሪክ ዝክር ነው። ባልቻ ከአድዋ መልስ ለብዙ ጊዜያት አዲስ አበባ ንጉሠ ነገሥቱንና እቴጌይቱን በተለያዩ መስኮች ስለ ኢትዮጵያ ሀገራቸው እየመከሩ ከቆዩ በኋላ በአገረ ገዥነት መጀመሪያ ሲዳማውን ቀጥሎም ሐረርጌን ተሹመው በሁለቱም ቦታዎች የማይናቅ ተግባሮች ፈጽመዋል። እኚህ ታላቅ ጀግና በእድሜ እጅግ የበለጸጉ አዛውንት ፋሺስት ኢጣሊያ ለሁለተኛ ጊዜ በ1937 ዓመተ ምህረት ኢትዮጵያን ስትወር አገሬን ለፋሺስት አልሰጥም በማለት በእርጅና እድሜያቸው ከወንድሞቻቸውና ከቅርብ ሰዎቻቸው ጋር በመሆን ከሌሎችም የአርበኞች መሪዎች ጋር ውስጥ ለውስጥ በመገናኘትና በመተባበር ከኢጣሊያኖች ጋር በገጠሙት የአርበኝነት ጦርነት እጄን አልሰጥም በማለት 80 ዓመት ዕድሜያቸው ደቡብ አዲስ አበባ ሰበታና ረጲ በሚባለው መንደር አካባቢ በራሳቸው ጥይት ጣሊያን እጅ ሳይወድቁ በታላቅ ክብር ለኢትዮጵያ አገራችን ሕይወታቸውን ያሳለፉ ታላቅ ብርቅና ለዘላለም ሲታወሱ የሚኖሩ ኢትዮጵያዊ ጀግና ናቸው። ሁለተኛ፣ ራስ አሉላ አባ ነጋ። በኢትዮጵያ ታሪክ ለዘላለም ሲዘከሩ ሲታወሱ ከሚኖሩት ስመጥር አርበኞች አንደኛው የሰሜኑ የትግራይ ተወላጅ ጀግና አሉላ አባ ነጋ ናቸው። ራስ አሉላ የአጼ ዮሐንስ የቅርብ የጦር አማካሪና ዋና ረዳት፣ ትውልዳቸው በተንቤን አውራጃ የትግራይ ውስጥ ሲሆን በአገልግሎት ዘመናቸው የኢትዮጵያን አንድነትና ሉዓላዊነት ከሚታደጉና ከታደጉት የኢትዮጵያ ልጆችና ቀደምት አባቶች የግንባር ቀደሙን ስፍራ የሚይዙ ታላቅ አውራ ጀግና ናቸው። አሉላ አባ ነጋ በስማቸው እጅግ የታወቁና የገነኑት የግብጽና የኦቶማንን ጦር አሳደው ከሰሜኑ የኢትዮጵያ ክፍል ከተሳሃጢና ተደጎሌ በማባረር የኢትዮጵያን በመጽዋ በኩል የነበረውን የባህር በር በማስጠበቅና በመጠበቅ በፈጸሙት ታላቅ የጀግንነት ሙያ ነው። አጼ ዮሐንስ መተማ ላይ በታላቅ ጀግንነት ከተሰዉ በኋላ አሉላ አጠቃላዩን የኢትዮጵያን ደህንነት ለመጠበቅ የሚያስችለውን ሁኔታ ለመምከር ወደ አዲስ አበባ ከመኳንንትና ከጦር አበጋዞቻቸው ጋር ተጉዘው ከአጼ ምኒልክ ጋር የቅርብ ግንኙነትና ያልተቋረጠ ስምምነት በመፍጠር ታላቅ ስራዎችን አከናውነዋል። ራስ አሉላ አባነጋ ባደረባቸው ህመም ከአድዋ ጦርነት ጥቂት አመታት በኋላ ከዚህ ዓለም በሞት ተለይተዋል። ፍታትና የቀብር ስነ ስርዓታቸው በተወለዱበት በተምቤን መካነ መቃብር በታላቅ ክብር እንዲፈጸም ተደርጓል። እኚህን ስለመሰሉና ሌሎችን በርካታ ለኢትዮጵያ ሀገራቸው የኢትዮጵያን ነጻነትና ሀገራዊ ሉዓላዊነት ለማስጠበቅ ስለረገፉ የትግራይ ጀግኖች ወያኔ የሰጣቸው ስም በአጠቃላይ የአማራ ኩርኩር የሚል ነው። ወያኔን በኢትዮጵያ ታሪክ ላይ በባዕዳን ተደግፎ የመጣ ምጽአት ነው የሚባለው ለዚህ ነው። ሶስተኛ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ወይም አባመላ። ሀብተ ጊዮርጊስ ዲነግዴ በኢትዮጵያ አቆጣጠር በ1843 ዓመተ ምህረት ተወልደው በ1918 ዓመተ ምህረት ባደረባቸው ህመም የሞቱ ታላቅ የኢትዮጵያ የጦር መከላከያና የአስተዳደር ብላት አሟልተው የያዙ ብርቅ የኢትዮጵያ ጀግና ናቸው። ሀብተ ጊዮርጊስ እንደ ባልቻ ምኒልክ መልሰው ኢትዮጵያን ሲያስተባብሩ በጦር አውድማ ተገኝተው ወደ አዲስ አበባ ተወስደው እዚያው በምኒልክ ታላቁ ቤተ መንግስት አእምሯቸው በትምህርት የበለጸገና ዕውቀታቸው በአገር በወገን ፍቅር የተቀረጸ ውድ ኢትዮጵያን አፍቃሪ ተቆርቋሪና አልበገር ባይ ዜጋ ናቸው። እኚህ ታላቅና ብልጅግና ተጨቦ ጅባትና መጫ ከኦሮሞ አማራና ጉራጌ ብሔር የተወለዱ እስከ ህይወት ፍጻሜያቸው ለኢትዮጵያ አንድነትና ሉዓላዊነት ደከመኝ ታከተኝ ሳይሉ የሰሩ ኢትዮጵያዊ ጀግና መሆናቸውን በተግባር ያስመሰከሩ ዜጋ ናቸው። በወጣትነት ዘመን እንደ ባልቻ ባነፍሶ ከሌሎች የጦር አበጋዞችና ጭፍሮች ጋር ሆነው ምኒልክና እቴጌ ጣይቱን አጅበው ወደ አድዋ እንደሄዱ ታሪክ ዘግቦታል። ብዙ ጀግኖች ኢትዮጵያውያን በጦሩ ሜዳ በተሰውበት ወቅት የተሰውትን ጀግኖች ቦታ እንዲተኩና ጦሩን ለድል እንዲያበቁ ታላቅ ኃላፊነትን ልክ እንደ ባልቻ በአጼ ምኒልክ ኃላፊነት ተጥሎባቸዋል። አጼ ምኒልክም የአብቴንና የአባ መላን የጦር አስተዳደርና በአጠቃላይ የመልካም ሙያ ብቃት በቅርብ በመመልከታቸው እዚያው አድዋ ግንባር ላይ ለሀብተ ጊዮርጊስ የፊት አውራሪነት ማዕረግ ሰጥተው የቅርብ የመከላከያና የጦር ረዳታቸው እንዲሆኑ መርጠዋቸዋል። ሀብተ ጊዮርጊስ በምኒልክ በኢያሱ በዘውዲቱና በተፈሪ መኮንን ዘመነ መንግስት የማይናቅ የፖለቲካና የአስተዳደር ሚና የተጫወቱ ስመጥር ኢትዮጵያዊ ናቸው። አራተኛ ደጃዝማች ዑመር ሰመተር። ደጃዝማች ዑመር ሰመተር በኦጋዴን አውራጃ ሆር ተብሎ በሚታወቀው ሰፊ ስፍራ በመትገኝ ሙደግ በመትባል ልዩ ቀበሌ መጀርቲን በመትሰኝ በአብዛኛው የኢትዮጵያ ሶማሌ ከሚኖሩባት የዘላን ቤተሰብ የተወለዱ ጀግና ኢትዮጵያዊ ናቸው። የአውሮፓ ኃይሎች 1885 ዓመተ ምህረት በበርሊን ጉባኤ አፍሪካን ለመቀራመት ሲሽቀዳደሙ የዑመር ሰመተር ቤተሰቦችና ጎሳዎች አገራቸው ኢትዮጵያ መሆኑን በኃይል በመግለጽ መጀመሪያ ከእንግሊዝ ቀጥሎም ከጣሊያን የቅኝ አገዛዝ ባለስልጣኖች ተላቀው በሚኒሊክ ዘመነ መንግስት በተለይ ከእንግሊዝ ሶማሊላንድ ዋና ከተማው ሐርጌሳ ከሆነው ክፍል በፍጹም የማይላቀቁ መሆናቸውን በመግለጽ በሁለቱም ድንበሮች መካከል ቋሚ የሆነ የድንበር መስመር ዘርግተው የዓለም አቀፍ ሕግ የሚያውቀው ድንበር መለያ ድንጋይ እንዲኖር ያስደረጉ መሆናቸውን ታሪክ የሚያውቀውና ዛሬም ድረስ በመስክርነት የቆመ የድንበር ክልል መስክር ነው። ሙደግ በመትባል ኦጋዴን ውስጥ በመትገኝ ልዩ ቀበሌ የተወለዱት ዑመር ሰመተር በሁለተኛው የኢጣሊያ ፋሺስት ወረራ ወቅት ኢጣሊያ ኢትዮጵያን በወልወል በኩል ስትወር በስመጥሩ አርበኛ ከደጃዝማች አፎርቅ ጋር ሆነው የኢጣሊያንን ወራሪ ጦር አምርረው የተከላከሉ ጀግና ናቸው። ደጃዝማች አፎርቅ በደጋሃቡር ጦርነት ሲሰውም ዑመር ሰመተር ከተከታዮቻቸው ጋር በመሆን የጣሊያንን ፋሺስት ጦርና ባንዳዎችን አላስቀምጥ አላስከድ ብለው ለብዙ ዓመታት በሰርጎ ገብነት በጋሪሶን አርበኞች ጦር ጠላትን ያንገላቱና ብዙም የገደሉና የማረኩ ስመጥር አርበኛ ናቸው። በመጨረሻም በጦርነት መሃል በመቅሰል እንግሊዝ ሀገር ቀዳማዊ ኃይለ ሥላሴ በስደት በሚገኙበት ለህክምና በመስጢር ተወስደው ህክምናውን ጨርሰው ሙያቸውን አስመስክረው ጣሊያንን ፈጽሞ ለማባረር ወደ ሀገራቸው ከተመለሱም በኋላ እስከ ዕለተ ድል ድረስ የማይናቅ ሥራ ሰርተዋል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላ መጀመሪያ የጅጅጋ አውራጃ ገዢ በመሆን ለጥቆም የቀዳማዊ ኃይለ ሥላሴ የቅርብ አማካሪ በመሆን ሶማሊያን ከኢጣሊያና ከእንግሊዝ ቅኝ አገዛዝ ቀንበር አላቆ እንዴት ከኢትዮጵያ ጋር ማስተሳሰር ይቻል እንደሆነ ደከመኝ ሰለቸኝ ሳይሉ የሰሩ ብርቅዬ ኢትዮጵያዊ ጀግና ናቸው። ዑመር ሰመተር በፋሺስት ጣሊያን ጦርነት ወቅት የገጠማቸው የእግር አካባቢ መመታት ብዙ ጊዜ ጤና ይነሳቸው ስለነበር በህክምና ሲረዱ ቆይተው በ1960 ዓመተ ምህረት በኢትዮጵያ አቆጣጠር ከዚህ ዓለም በሞት ተለዩ። ደጃዝማች ዑመር ሰመተር ከጎሰኝነትና ዘረኝነት በላይ ኢትዮጵያዊነታቸውን የሚመኩበት መግለጫቸው አድርገው ኖረዋል። ይህንንም ከመሞታቸው በፊት ባደረጉት ኑዛዜ አረጋግጠዋል። ለንጉሱ ስለ ቀብር ስነ ስርዓታቸው ያቀረቡት የጽሑፍ ጥያቄ የሚከተለው ነው። እኔ በኦጋዴን አውራጃ ከመጀርቲ ጎሳ የተወለድኩ ኢትዮጵያዊ ዜጋ ነኝ። ከጣሊያንም ሆነ ከእንግሊዝ ወራሪዎች ጋር የተዋደቅኩት ለአገሬ ኢትዮጵያ ስል ስለሆነ ግርማዊነቶ መልካም ፈቃዶ ከሆነ በኢትዮጵያ ዋና ከተማ የሃይማኖቴን እምነት ተከትሎ የቀብር ስነ ስርዓቴ እንዲፈጸምልኝ በትህትና እጠይቃለሁ። ንጉሱም ይህንን ኑዛዛቸውን በመቀበል ጀግናው ደጃዝማች ዑመር ሰመተር የተቀበሩት አዲስ አበባ በእስልምና እምነት ስርዓት ነው። ዑመር ሰመተር በስማቸው በአዲስ አበባ አንድ ትምህርት ቤት ለማስታወሻ ተሰርቶላቸዋል። የኚህ ታላቅ ጀግናም የአርበኝነት ባለውለታነት እንደተቀሩት የጭንቅ ቀን ጀግኖች በመላው ኢትዮጵያውያን ዘንድ በሰፊው ሲታወስ ይኖራል። እኚህን ጀግና በዚህ መንገድ ስንዘክር ከዑመር ሰመተር ጋር እጅና ጓንት ሆነው የጣሊያንን ወራሪ ኃይል ሲመክቱ የነበሩት የደጃዝማች አፈወርቅን ሐውልት ወያኔ ገና ስልጣን ሲይዝ ከኢትዮጵያ ድንበር ተነቅሎ መጣሉ በጭራሽ ሊረሳ የማይችል የወያኔን ጸረ ኢትዮጵያዊነት ገላጭ ምስክር ነው። ወያኔ የነደጃዝማች አፈወርቅን ሐውልት ብቻ ሳይሆን የትልቁን የሃይማኖት አባትና ጀግና የአቡነ ጴጥሮስን ሐውልትም ከቦታው ነቅሎ አስነስቶታል። አቡነ ጴጥሮስ ከኦሮሞ ብሔር የተወለዱ ወደር የለሽ የእምነትና የእውነት አባት ናቸው። ለሊት ጣሊያን በቤተ መንግስት የኢጣሊያንን መንግስትነት እንዲቀበሉ ሲቀጠቅጣቸው ቢያድርም ፍንክች አልል ስላሉ በማግስቱ የሞት ፍርድ ተፈርዶባቸው በጥይት ተደብድበው ሕይወታቸው አልፏል። የተረሸኑት ባስካሪያን ከኤርትራ በመጡ ሹምባሾች መሆኑም በውል መታወቅ ይኖርበታል። በሌላኛው በኩል ግራዚያኒ ላይ ቦምብ ጥለው ያቆሰሉት ጀግኖች ኢትዮጵያውያን አብርሃም ደቦጭና ሞገስ አስገዶም ከኤርትራ የመጡ መሆናቸው መታወቅ የሚገባው እውነት ነው። የብፁ ፓትርያርኩ የአቡነ ጴጥሮስ የመጨረሻ ቃልም የኢትዮጵያ ህዝብ ሆይ ገዝቼሃለሁ ለጣሊያን ፋሽስቶች አትገዛ የሚል ነው። ይህንንም ለማውሳት ሎሬት ጸጋይ ገብረ መድህን በብሩ እንዲህ ተቀኝቶላቸዋል። አየ መብርሃን ምነው ኢትዮጵያን ጨከንሽባ? ምነው ቀኝሽን ረሳሻ? እስከመቼ ድረስ እንዲህ መቀነትሽን ታጠብቂባ? ልቦናሽን ታዞሪባ? ፈተናዋን ሰቆቃዋን ጣሯን ይበቃል ሳትያት? አላንቺ እኮ ማንም የለም። አውሮፓን ነው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ኢትለራዊ ባጫንቋን እንደ ኮረብታ ተጭኗት ቀና ምላውነት እንዳጣት አንገቷን ቁልቁል ጠምዝዛ ነፍሷን ድጣስ ብረከካት ስልጡን ብቁን መጻጉን ናፈርቼ እንዳልዋክ ሲርቀኝ አይልሽ ወጋገን አንቺ ካጠገቤ አትራቂኝ በርታ በይኝ መብርሃ ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያ አሁን ብቻዬን ነኝ ፈራ ሸሸግበት ጥጋጣው ምጸናበት ልባጣው ማማ ኢትዮጵያን መንፈስ የተፈቶ እንዳረሳት ጸጋው። የአቡነ ጴጥሮስ ውግዘት ዛሬም ይሰራል። የኢትዮጵያ ህዝብ ለዘረኛውና ጎጠኛው አገርና ታሪክ አጥፊው አረመኔ የወያኔ ቡድን መገዛት የለብህም። ተባብረህና ተሳስረህ የጀግኖች አያት ቀድም አያት አባቶቻችንን ታሪክ ድገም። ተነስ ተነስ ተነስ። ወያኔ መሰሪ አገርና ታሪክ አጥፊም ቡድን ነው። እና አቡነ ጴጥሮስን የነደጃዝማች አፈወርቅን ሐውልቶች በመንቀልና በመፈነቃቀል ብቻ አልተወሰነም። በእነሱ ምትክ በገርጂ የቦማርሌን ሐውልት ተክሏል። ቦማርሌ ለኢትዮጵያ የሰራው የጀግንነት ታሪክ የለም። በምንም መለኪያ በራሱ አገርም አርበኛ አልነበረም። ወያኔ ይህንን የሚያደርገው ለእጽ ንግዱ እንደ ማስታወቂያ የሚሆን ሐውልት መትከሉ ነው። ዛሬ ወያኔ የሚገዛት ኢትዮጵያና ናይጄሪያ በአፍሪካ ከታወቁት የእጽ ንግድ ማስተላለፊያ ማሰራጫ ዋነኛ አገሮች ናቸው። ዛሬ በአዲስ አበባ፣ በድሬዳዋ፣ በጅማና ሌሎች ታላላቅ ከተሞች አምሮ የሚያስቱ የእጽ አይነቶች በገፍ ይሸጣሉ። አቅራቢና አሰራጩ ይኸው ትውልድ አበላሹ ወያኔ ነው። በስደት ከመያልቁ ወገኖቻችንም በንግድ መልክ በሚሊዮን የሚቆጠር ትርፍ የሚያካብተው ራሱ ወያኔና ሻቢያ ነው። በዚህ የጅማሮ ጽሑፋችን ስለ ኢትዮጵያ ጀግኖችና ውድ አርበኞቻችን በጥቂቱ ለማውሳት ሞክረናል። የምንቀጥልበትም መሆኑን በዚህ አጋጣሚ እንገልጻለን። ከፍተኛውን መስዋዕትነት የከፈለውና የታሪክ ሰሪው ዋነኛ ባለቤት የኢትዮጵያ ህዝብ ታሪክ ግን ገና አልተጻፈም። ለዚህ መሆን ተፈራራቂ ጨቋኝ ገዢዎችን አስወግዶ በራሱ ድምጽ የሚመጣ ህዝባዊ መንግስት መመስረትን ግድ ይላል። ይህ እውን እንዲሆን ደግሞ የወቅቱ አንገብጋቢ ጥያቄ ዘረኛና ጎሰኛ ጸረ ኢትዮጵያዊውን የወያኔ የግፍና የፍጅት ቡድን በጋራ ትግል ከነግሳንግሱ ከስልጣን ማስወገድ የግድ ነው። ለዛሬ ዝግጅታችን የታላቁን የስነ ጽሑፍና የፍልስፍና ሰው ኃይሉ ጎሞራውን በመጥቀስ እንለያችሁ። ጎሞራው እንዲህ በማለት ይጀምራል። ያልታጠቀን ወገን በታንኮች ሲነዳው በቤት በመንደሩ ጤናውን ሲነሳው አቤትም ለማለት በሰልፍ ሲከጅለው በባሩድ በጥይት ጨክኖ ሲቆላው ታጥቆ ከመመከት ሌላ ምን ምርጫ አለ? አንገብጋቢውና አብከንካይን ጥያቄው ወደድንም ጠላንም ባጭሩ ይሆን? አገር ላጥፋ ያለ የሚያብጥን ቆርማ ገልብጦ መግራት ነው በተግባራው ደግሞ ላጥፋቹ ያለ ያስቸገረን ወይፈን ምሱ ሲኮላሽ ነው አብሪት እንዲመክን ኢሰባዊ ሆኖ የስልጣናት ወንበር ሰውን ካስቸገረ ያስወጣ ካገር ወይ ማላስቀምጥ ካለ አምኖ በዘር ሌላ አማራጭ የለም ከመጋተር በቀር ኢሰባዊ ሆኖ በዘረኝነቱ ራሱ ባመጣው በገዛ ጥፋቱ መሰሉን የሚነቅ የከንቶች ከንቱ ምን ምረት ያሻዋል ቢፈረድ ለሞቱ የምን ርራሄ ለዚህ መሰል ገንቱ ወገኑን ሀገሩን ቸብቻቢ ለብርቱ ለገበያ አቅራቢ ልብ ኩላሊቱ ሞት ለወያኔ ድል ለኢትዮጵያ ህዝብ
ሰላም ለፍኖት ሬዲዮ አዘጋጆች በሙሉ እንዴት ከረማችሁ? ይያልኩ እቺን መልእክቴን እንድታስተላልፉልኝ በጥሞና እጠይቃለሁ። የአድዋውን 121ኛ ዓመት ድልን በኩራት እናከብራለን። በ1888 ዓመተ ምህረት የካቲት 23 ቀን በአድዋ ጦር ሜዳ በዳግማዊ ምኒልክ የተመረው ጀግናው የኢትዮጵያ ጦር ወራሪውን የጣሊያን ጦር ድምጥማጡን አጥፍቶ አኩሪ ድልን ተቀዳጀ። ይህ ድል ከተገኘ ዛሬ 121 ዓመት ሆነው። ይህንን የድል በዓል በአገር ቤትና በመላ ዓለም የተሰራጩት ኢትዮጵያውያን ሁሉ በኩራት አክብረውት ውለዋል ከባንዳዎች በስተቀር። ይህ ታሪካዊ ቀን ለመጪው ትውልድ ሁሉ አኩሪ ምዕራፍን ከፍቶ አልፏል። የኢትዮጵያ ነጻነትም እንደገና ተንጸባርቋል። በሌላው ዓለም በቅኝ ግዛት ሲማቅቁ ለነበሩ ህዝቦች ሁሉ የነጻነት ፋና ሆኗል። የብርሃን ውጋገን አሳይቷል። በባርነት ቀንበር ለወደቁ ህዝቦች ለነጻነታቸው እንዲነሳሱ ተምሳሌነት ሆኗቸዋል። የኢትዮጵያ ስም በመላው ዓለም ታውቋል። ወራሪው ጠላትን ያፍረስ ማቁን ተከናንቦ ከሀገራችን ተባረዋል። የኢትዮጵያ ህዝብን አንድነቱን እንደገና አረጋግጧል። ኢትዮጵያን ሲንቁ የነበሩ ምዕራባውያንም ከሀገራችን ጋር የዲፕሎማቲክና የንግድ ግንኙነት ለመመስረት ወደ አዲስ አበባ መጉረፍ ቀጠሉ። ህዝባችንም በተባበረ ክንድ ማንኛውንም ወራሪ ጠላት መደምሰስ እንደሚችል ለተተኪው ትውልድ አኩሪ ትምህርት አስተላለፈ። የኢትዮጵያ ህዝብ የአድዋን ድል በተጎናጸፈበት ጊዜ በሚሊዮን የሚቆጠሩ የአፍሪካ፣ የእስያ፣ የመካከለኛው ምስራቅና የካረቢያን ሀገሮች በቅኝ ግዛት ስር ቀንበር ስር ወድቀው ነበር። የኢትዮጵያን ድል ማግኘት ስለሰሙ ለነጻነታቸው ተነሳሱ። ቅኝ ገዢዎችን መደምሰስ እንደሚቻል ከአድዋ ድል ተማሩ። የልብ ልብም ተሰማቸው፣ ተነቃቁ። የነጻነት ትግላቸውን ጀመሩ። ኢትዮጵያ ለዘላለም ትኑር ብለው ዘመሩ። ኢትዮጵያንም መጠጊያ መሸሸጊያ ማድረጋቸውን አሳወቁ። ለነጻነታቸው እንቅስቃሴ መነሻ ኢትዮጵያን አደረጉ። ሀገራችንም ደስታ፣ ክብርና ሞገስ አገኘች። ለነጻነታቸው እንቅስቃሴ የበኩሏን አበረከተች። የምትችለውን ሁሉ አደረገችላቸው። ይህም በማረጓ ደስታ ክብር ተሰማት። ግን አልተጉራራችም፣ አልተመጣደቀችም። ግዴታዋን ብቻ ነበር የተወጣች። ይህንን በማድረጓን በአውሮፓ ቅኝ ገዢዎች ጥርስ ገባች። የቅርብ ጎረቤት የሩቅ ዘመድ እንዳታገኝ ተከለከለች። ደንታ ግን አልሰጣትም። በራሷና በፈጣሪዋ ብቻ በመተማመኗን ቀጥላ ነፃነቷን ጠብቃ አስከብራ ቆየች። ወደፊትም ይህን አርጋ ትቀጥላለች። አራት ነጥብ፣ ዘረኞችና ከባባዮች የጉም ሽንት ሆነው ይበተናሉ። ይህንን የአድዋ ድል ያስመዘገበው የመላው የኢትዮጵያ ሕዝብ አንድነትና ትብብር መሆኑ በቅድሚያ የተመዘገበ ቢሆንም የጦር አዝማጆቹ ሰራዊታቸው የመሩት ለተከበረችውና ለተባበረችው አንዷ ኢትዮጵያ ነበር። በጎሳ፣ በቋንቋ፣ በዘር፣ በሃይማኖትና በክልል አልተከፋፈሉ። ሰራዊታቸውንም በዚህ ረገድ አላሰለፉ። ከጠቅላይ የጦር አዛዦች ከዳግማዊ ምኒልክ አንስቶ ሌሎቹ የጦር አለቆች ከሁሉም ብሔሮች የመጡ ይወጡ ነበሩ። አባ ነፈሶ፣ ባልቻ፣ ጎበና፣ አሉላ፣ ሀብተ ጊዮርጊስ፣ ጣይቱ ብጥን እንዲሁም ምኒልክ ራሳቸው ከየት የተወለዱ ከምን ያደጉ መሆናቸው ጉዳያቸው አልነበረም። በዚያን ዘመን የዘር ቆጠራ፣ የአጥንት ምዝበራ፣ የሃይማኖት ከተራ፣ የቋንቋ ምንጠራ አልነበረም። ይህ በመሆኑ መላው የኢትዮጵያ ሕዝብ ተባብሮ የጋራ ድሉን ተጎናጽፎ ነጻነቱን አስከብሯል። የዛሬቱ ኢትዮጵያም የዚህ አድናቂ ድል ውጤት ነበረች ቢባል በተጋነነ ሊሆን አይችልም። ከምድረ ባህር ኤርትራም እነ ቦጎታ ሰገነይት የመሳሰሉ አርበኞችና ሌሎች ብዙሃን ጀግኖች ጃገኑ ነበሩበት። አጽማቸውን ላውጣው መቃብር ቆፍሬ ጎበናን ከሸዋ አሉላን ከትግሬ ተብሎ የተገጠመላቸው ተዘመረላቸው የተሸለለላቸው የተፎከረላቸው ህብረታቸውን ጀግንነታቸውን ኢትዮጵያዊነታቸውን መሰረት አድርገው ነበር። የጋራ ድላቸውንና የጋራ ነጻነታቸውን አስከብረዋል። ለተተኪው ትውልድ አስረክበው ሄደዋል። የዛሬ 121 ዓመት በጋራ የተገኘው የአድዋ ድል የታሪክ ምጽአት ሆነና ዛሬ ከአድዋ አፈር በቀልና የሚሉ ዘረኞች መላው ኢትዮጵያ ሕዝብ የአድዋውን የጋራ ድል ረስተውና ክደው መላው ሕዝብ የጋራ ፖለቲካ ድል እንዳያገኝ አድርገውታል። በአድዋ የተገኘውን የጋራ ድል ወደ ጋራ ጭንፈትና ወደ እርስ በርስ ጥላቻ መከፋፈል ለውጠውታል። አድዋና አክሱም ለትግሬ እንጂ ለወላይታው፣ ለአማራው፣ ለጉራጌው፣ ለኦሮሞ ነው የሚል አሳፋሪ ንግግር ያሰማሉ። የአድዋ የካቲት 23 ቀን የ1988 ዓመት ያስገኘውን የጋራ ብሔራዊ ድል አርክሰውታል፣ አፍረውበታል። የትግራይን ሕዝብ በአንጸባራቂ ድል እንዲያፍር አድርገውታል። ቀሪውንም የኢትዮጵያ ሕዝብ በድለውታል፣ አሳዝነውታል። ወጣቱንም ትውልድ የታሪክ ወንጀል ፈጽመውበታል። ሀገሪቱን በዘመነ መሳፍንት አገዛዝ ጊዜ ወደ ነበረው ምስቅልቅል አስገብተዋታል። ይህ ሁኔታ በውድም ሆነ በግድ መለወጥ አለበት። መለወጡ ደግሞ አይቀርም። የጣሊያን ወራሪ ኃይል በአድዋ በተባበረ ክንድ የደመሰሰው ጀግና ዛሬም ጀግና ልጆቹ ስላሉ የወያኔን ከፋፋይ ሴራ ተባብረው እንደሚደመስሱት አልጠራጠርም። ክብርና ምስጋና ለጀግኖቹ የአድዋ አድራጊዎች ይድረሳቸው። ሁላችንም ኢትዮጵያ እንኳን ለ121 ዓመት ለአድዋ ድል አደረሰን። ኢትዮጵያ ሀገራችን ተባብራ በነጻነቷ ትኖራለች። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ፈርዶበት አማራ። ፈርዶበት አማራ። አረ ያገሬ ያለ፣ አረ ወገን ያለ፣ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገር ሆነና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝም በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጮች አይደለንም የለንም ሌላ ሀገር። ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባድዋ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድን እናጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራቱ ድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዡ ነሽ ላውሬ ሰው ለሞይ በአገር እንብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልኩል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁርት ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ያገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ያገር ሰው አዛውን ትምወጣት እንብኝ በለ ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
Peace.